የአሜሪካ ድምጽ ነው። የአሜሪካ ድምጽ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪ ስዌስ ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ነሐሴ 22 2016 ዓመተ ምህረት ዝግጅታችን ጀመረ። ዛሬም ሽት ከኢትዮጵያ የአቶ ሳዬ ደንዳ የዋስትና መብት ጥያቄ ዳግም ለሳምንት ለመቀጠሩ፣ በሰሜን ሸዋ ዞን የተካሄዱ ያሉትን የሰላም ጥሪ ሰልፎችና የኦሮሚያ ክልልን ምላሽ የያዙ ዘገባዎች ይደመጣሉ። የዩናይትድ ስቴትስ ምርጫን የተመለከቱ ዘገባዎች እንዲሁም ሌሎች ቀጠናዊና ዓለም አቀፋዊ ጉዳዮችም ተካተዋል። እንደምላችኋል፣ እንደምናምሽታችኋል አድማጮቻችንና ተመልካቾቻችን። ያስተናገድኳችሁ የማመሸው ሀብታሙ ስዩም ነኝ። በቅንብሩ አብራኝ የምትገኘው ደግሞ ብርሃን ኃይሉ ናት። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። ዋና አዘጋጃችን ቆንጅት ታዬ ናት። አስቀድሞ ደረጀ አጫጭር ዜናዎችን ያቀርብልናል። ወደዚያው እንሻገር።
ሰላም ጤና ይስጥልን አድማጮች፣ በድጋሚ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። ለሶስት ቀናት ጉብኝት ባለፈው ሰኞ ናሴ 2016 መቀሌ የገቡት በኢትዮጵያ የዩናይትድ ስቴትስ አምባሳደር ኤርቪን ማሲንጋ ዛሬ ከትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳና ከህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጋር በተናጠል ተወያይተዋል። የጊዜያዊ አስተዳደሩ ፕሬዚደንት ጌታቸው ረዳ ከአምባሳደር ማሲንጋ ጋር ለትግራይ በጣም አስፈላጊ በሆኑ ጉዳዮች ላይ ተወያይተናል ሲሉ በማህበራዊ የትስስር ገጻቸው ላይ አስፍረዋል። በክልሉ ዘላቂ ሰላም የማስፈን ጉዳይና የፕሪቶሪያው ስምምነት በውይይቱ ከተነሱት ጉዳዮች መካከል መሆናቸውም ተቆመዋል። ጊዜያዊ አስተዳደሩ በክልሉ ይሁን በአገር አቀፍ ደረጃ ሰላም ለማረጋገጥ በሚያደርገው እንቅስቃሴ ስለሚያስፈልገው ድጋፍ መነጋገራቸውንም ጠቅሰዋል። አምባሳደር ማሲንጋ በሌላ በኩል ከህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጋር መወያየታቸውን ለውይይቱ ቅርበት ያላቸው ምንጮች ለአሜሪካ ድምጽ አረጋግጠዋል። አምባሳደር ማሲንጋ መቀሌ የሚገኙት ጉብኝቱን ለሁለት የተከፈሉት የህዝባዊ ወያኔ ሀርነት ትግራይ ወይም ህወሓት አመራሮች ልዩነት እየጎላ መምጣቱ በታየበት ወቅት ነው። በሁለቱ ቡድኖች መካከል የተፈጠረው ልዩነት ዛሬ ያካሄዷቸው የተናጠል ውይይቶች አንዱ አጀንዳ ስለመሆኑ ግን እስካሁን በይፋ የተገለጸ ነገር አለመኖሩን መቀሌ የሚገኘው ሪፖርተራችን ሙልጌታ አጽብሃ ዘግቧል። የኢትዮጵያ መንግስት በመጪው ዓመት መጀመሪያ ላይ በሶማሊያ ስራ ሊጀምር የታቀደው አዲሱ የአፍሪካ ህብረት ልዑክ ቀጠናውን በስጋት የሚሞላው ነው ብሏል። የአፍሪካ ህብረት የሰላምና የጸጥታ ጥበቃ ምክር ቤትና የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በመጻሩ አውሰም የተባለውና የአፍሪካ ህብረት ድጋፍና ማረጋጋት በሶማሊያ በመባል የሚታወቀው አዲስ ተልዕኮ ከአሁኑ የአፍሪካ ህብረት የሶማሊያ ሽግግር ተልዕኮ አትሚስ ተልዕኮውን እንደሚረከብ አጽድቋል። የኢትዮጵያ ስጋቷን የገለጠችው በሚቀጥለው ዓመት በሶማሊያ የአሁኑን ተልዕኮ ለመተካት በተዘጋጀው በዚህ የአፍሪካ ህብረት አዲሱ ተልዕኮ ነው። ሶማሊያ እንደ ግብጽ ካሉ የውጭ አካላት ጋር ትተባበራለች ስትል ኢትዮጵያ በቀጠናው የምትከፍለው መስዋዕትነት እየተበላሸ መሆኑን አስታውቃለች። ሶማሊያ በበኩሏ በተለይ ከሶማሌላንድ ጋር የተደረገው አወዛጋቢ የመግባቢያ ስምምነት እስካልተሻረ ድረስ የኢትዮጵያ ጦር በተልዕኮ እንዲሳተፍ የማትፈቅድ መሆኑን አስታውቃለች። ይህ አቋም ቀጠናውን አለመረጋጋት እንደሚያሳጣው ኢትዮጵያ አስጠንቅቃለች። በቱርክ ኢትዮጵያና ሶማሊያን ለማቀራረብ የሽምግልና ጥረቶች ቢደረጉም አለመግባባቱ አሁንም አልተፈታም። በዚህ ያልተረጋጋ ሁኔታ ውስጥ ኢትዮጵያ በአዲሱ የአውሶም ተልዕኮ ውስጥ ያላት ተሳትፎ አልታወቀም። የአፍሪካ የበሽታ መከላከልና ቁጥጥር ማዕከል ባለፈው ሳምንት በአህጉሪቱ ወደ 4000 የሚጠጉ ለኤምፖክስ የተጋለጡ አዲስ ሰዎች መመዝገባቸውን ወረርሽኙ በከፍተኛ ሁኔታ መጨመሩን አስታወቀ። ማዕከሉ በወረርሽኙ እጅግ ወደ ተጎዳችው ኮንጎ የተላከው የመጀመሪያው ዙር ክትባት በመዘግየቱ አስፈላጊ ክትባቶች በአፋጣኝ እንዲሰጡ በድጋሚ ጥሪውን አቅርበዋል። በአፍሪካ ባለፈው ሳምንት ከወረርሽኙ ጋር በተያያዘ 81 ሰዎች ሞተዋል። ይህ ቀደም ሲል የነበረውን የሟቾች ቁጥር ወደ 622 ከፍ ያደረገው ሲሆን ለወረርሽኙ የተጋለጡና የሞቱት ሰዎች ድምር 22863 ደርሷል። የወረርሽኙ መናሃሪያ ናት በተባለችው ኮንጎ የቫይረሱ አዲስ ዝርያ በመታየቱ ችግሩን የበለጠ አሳሳቢ ማድረጉ ተዘግቧል። የአፍሪካ ሀገራት ስርጭቱን ለመክታት የጤናና የንጽህና አጠባበቅ እርምጃዎችን እየወሰዱ ቢሆንም እነዚህ እርምጃዎች እንደ ኮንጎ ባሉ ግጭቶች በተከሰቱባቸውና በርካታ ተፈናቃዮች ባሉባቸው አካባቢዎች ተግባራዊ ለማድረግ አስቸጋሪ መሆናቸው ተመልክቷል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። እስራኤል በዌስት ባንክ ባደረገችው ጥቃት ቢያንስ 9 ፍልስጤማውያንን መግደሏን የአካባቢው የጤና ባለስልጣናት ዛሬ ረቡዕ ገልጸዋል። የፍልስጤማውያኑ የተገደሉት ዋነኛው ጥቃትና ግጭት በተካሄደባቸው እስራኤል በያዘቻቸው የተለያዩ የጄኒንና ቱባስ አካባቢዎች ነው። እስራኤል ሐማስና እስላማዊ ጂሃድን ጨምሮ በኢራን በሚደገፉ የህዝቦላ ታጣቂዎች ቡድን ላይ የምታካሄደው ወታደራዊ ዘመቻ ጨምሯል። እንደ አውሮፓ አቆጣጠር ከጥቅምት 2023 ጀምሮ በዌስት ባንክ ከ640 በላይ ፍልስጤማውያንና 19 እስራኤላውያን መሞታቸውን ዘገባዎች አመልክተዋል። በመጨረሻም የዩናይትድ ስቴትስ ብሔራዊ ደህንነት አማካሪ ጄክ ሰለቨን በህዳር ወር ከሚካሄደው የአሜሪካ ፕሬዝዳንታዊ ምርጫ በፊት በሁለቱ አገራት መካከል ያለውን አለመግባባት ለማስከን ትላንት ማክሰኞ ከቻይና ውጭ ጉዳይ ሚኒስትር ዋንግ ይ ጋር በቤጂንግ ተገናኝተው ተወያይተዋል። ጉብኝቱ ፕሬዝደንት ባይደን በጥር ወር ስልጣን ከመልቀቃቸው በፊት በፕሬዝደንት ጆ ባይደን እና በቻይናው ፕሬዝደንት ሺ ጂፒንግ መካከል ለሚደረገው የመጨረሻ የመሪዎች ጉባኤ መንገድ ለመክፈት ያለመ ነው። ወደ ዝግ ስብሰባ ከመግባታቸው በፊት ዋንጊ የቻይናና የዩናይትድ ስቴትስ ግንኙነቶች ለዓለም እጅግ ወሳኝ መሆኑን ገልጸው ይሁን እንጂ እጅ ወደ መጠምዘዝ መዞሩን በመጥቀስ በሁለቱ አገራት መካከል ጤናማና የተረጋጋ ግንኙነት እንደሚኖር ያላቸውን ተስፋ ገልጸዋል። ሰለቨን በበኩላቸው ሁለቱም ወገኖች በማያግባቡአቸውና በሚያግባባቸው ጉዳይ ዙሪያ እንደሚነጋገሩ ገልጸው ስምምነትና ለመግባባቶችን ውጤታማ በሆነ መንገድ መፍታቱ አስፈላጊ መሆኑን ተናግረዋል። ጉብኝቱ ዓለም አቀፍና ክልላዊ ውጥረቶችን ጨምሮ ከዩክሬን ወረራ በኋላ በታየው የንግድ ውጥረት፣ በሰብአዊ መብት ጉዳዮችና ቻይና ከሩሲያ ጋር ያላትን የጠበቀ ግንኙነት በማስመልከት ላይ ያተኮረ ነው። አድማጮች፣ ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የረቡዕ ምሽት ዝግጅታችን ወደ ሀብታሙ ስዩም ልመልሳችሁ።
ደረጀ ደስታን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የምሽቱን ስርጭት ነው እያዳመጣችሁ የምትገኙት። ዛሬ ምሽት ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን ላይ amharic.voanews.com በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተደመጡ ይገኛሉ። የድምፅ አሊያም የጽሑፍ መልእክት ለመተው ለምትፈልጉ ሌላ አማራጭ አለን። 2022059942 የዋትሳፕ መስመራችንን ተጠቀሙ። የማህበራዊ ድረገጽና የዌብሳይት አቀናባሪያችን አበባየው ገበያው ናት። አሁን ወደ ዕለቱ አብይ ርዕስ ጉዳይ እንሻገር። የዋስትና መብታቸው እንዲከበር የጠየቁት የቀድሞው የኢትዮጵያ ሰላም ሚኒስትር ዴኤታ አቶ ታዬ ደንደአ ዛሬ ረቡዕ በፌዴራሉ ጠቅላይ ፍርድ ቤት ቢቀርቡም ችሎቱ ለሁለተኛ ጊዜ የሳምንት ቀጠሮ ሰጥቷቸዋል። አቃቤ ሕግ ካቀረበባቸው 3 ክሶች ሁለቱ ውድቅ የተደረገላቸው አቶ ታዬ እንዲከላከሉ በተበየነባቸው ማለትም ሕገወጥ የጦር መሳሪያ በመያዝ በሚለው 3ኛ ክስ ላይ የዋስትና መብት አቤቱታ ማቅረባቸውን ባለቤታቸው ወይዘሮ ስንታየሁ አለማየሁ ለአሜሪካ ድምጽ ተናግረዋል። ገልሙ ዳዊት አጠር ያለ ዘገባ ልኮልናል።
የቀድሞው የሰላም ሚኒስትር ዴኤታ አቶ ታዬ ደንደአ የዋስ መብታቸው እንዲከበር በጠየቁት መሰረት ዛሬ ነሐሴ 22 ቀን 2016 ዓ.ም 6 ኪሎ በሚገኘው የፌዴራል ጠቅላይ ፍርድ ቤት ችሎት ቢቀርቡም ዳኞች ባለባቸው ተደራራቢ ስራ ምክንያት ለሁለተኛ ጊዜ ለቀጣይ ሳምንት ረቡዕ ነሐሴ 29 ቀን 2016 ዓ.ም መቀጠራቸውን ባለቤታቸው ለአሜሪካ ድምጽ ተናግረዋል። አቶ ታዬ ለጠቅላይ ፍርድ ቤቱ ስላቀረቡት የዋስ መብት ጉዳይ የአሜሪካ ድምጽ ጠይቃቸው አቶ ታዬ ደንደአ ባለቤት ወይዘሮ ስንታየሁ አለማየሁ እንደምከተለው አስረድተዋል።
ከናንዱራ የሮ ለማጋፈተኔ ጋፈ የሮ ጀልቀባ ጋፈተሙ ህመተ ወልራ
በመጀመሪያ ጊዜ የዋስ መብት ሲጠየቅ በተደራራቢ ወንጀል ተጠርጣሪ ስለሆንክ ተብሎ ተከለከለ። ከዚያ አንደኛና ሁለተኛ ክሶች ውልቅ ከተደረጉ በኋላ ደግሞ አሁንም ሐምሌ 30 ቀን 2016 ዓ.ም ምረት በዋለው ችሎት የፌደራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ህገ መንግስትና ህገ መንግስታዊ ስርዓት ችሎት ተጠርጣሪው የዋስ መብት ቢጠበቅላቸው በተፈለጉ ጊዜ ፍርድ ቤት ሊቀርቡ አይችሉም ሲል አሁንም የዋስ መብት ጥያቄውን ውድቅ አደረገ። ሶስተኛው ክስ ግን በ8 ዓመት የሚያስቀጣ ስለሆነ ይህስ የዋስ መብትን አያስከለክልም በሚል ነው ለፌደራል ጠቅላይ ፍርድ ቤት የዋስትና መብታቸው እንዲከበርላቸው ጥያቄ ያቀረቡት።
አቶ ታዬ አቤቱታውን ባለፈው ነሐሴ 13 ቀን ማስገባታቸውንና ነሐሴ 15 ቀን ደግሞ ፍርድ ቤት ቀርቦ ማስረዳታቸውን ወይዘሮ ስንታየው አስተውሰዋል። ዛሬም በጠቅላይ ፍርድ ቤቱ ችሎት ቀርበው ውሳኔ እየተጠባበቁ ሳለ ዳኞች ባለባቸው ተደራራቢ ስራ ምክንያት በሚል አሁንም ውሳኔውን ለመጠባበቅ ለነሐሴ 29/2016 ዓ.ም ማስተላለፋቸውን ተናግረዋል። አቶ ታዬ ባለፈው ታህሳስ 1 ቀን 2016 ዓ.ም በማህበራዊ ብዙሃን መገናኛ ገጻቸው ጠቅላይ ሚኒስትሩን የሚተቹ መልእክቶችን ያዘሉ ጽሑፎችን ማጋራታቸውን ተከትሎ በቁጥጥር ስር ውለው ክስ እንደተመሰረተባቸው ይታወሳል። በቀረቡባቸው አንደኛና ሁለተኛ ክሶች የፌደራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ህገ መንግስትና ህገ መንግስት ስርዓት ችሎት ሐምሌ 30 2016 ዓ.ም በዋለው ችሎት ውድቅ ሲያደርግ ሶስተኛውን ማለትም ህገወጥ የጦር መሳሪያ መያዝን ክስን በተመለከተ እንዲከላከሉ ብይን በመስጠት ተከሳሹ የሚያቀርቡትን መከላከያ ለመስማት ለቀጣዩ ዓመት ጥቅምት 8 ቀን 2017 ዓ.ም ቀጠሮ እንደሰጠ መዘግባችን ይታወሳል። ለአሜሪካ ድምጽ ገልሞ ዳዊት ከአዲስ አበባ።
ገልሞ ዳዊትን ለቀደመው ዘገባ አመሰግናለሁ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ በቀጥታ የሚተላለፍላችሁን የረቡዕ ምሽት ስርጭታችን ነው። አስቀድመን የሰማነው የምሽቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ወደ ቀጣዩ ዘገባ ስንሻገር በመንግስት የጸጥታ ኃይሎችና በኦሮሞ ነጻነት ታጣቂዎች መካከል የቀጠለው ግጭት እንዲቆም የሚጠይቁ ሰልፎች ያካሄዱ በኦሮሚያ ክልል ሰሜን ሸዋ ዞን የተለያዩ ወረዳዎች የሚኖሩ ነዋሪዎች የአካባቢው ባለስልጣናት ጣልቃ እየገቡ ነው ሲሉ ተናግረዋል። አላማቸው አንዱን ቡድን ደግፎ ሌላውን ማውገዝ እንዳልሆነ የገለጹት እነዚህ አስተያየት ሰጪዎች የወረዳና የዞን ባለስልጣናት ግን ሰልፉ በመንግስት የተዘጋጀ ለማስመሰል እየሞከሩ ነው በማለትም ወቅሰዋል። የተደረጉ ያሉትን ሰልፎች እናበረታታለን ያሉት የኦሮሚያ ክልላዊ መንግስት ቃል አቀባይ አቶ ኃይሉ አዱኛ የመንግስት አካላት ጣልቃ እየገቡ ነው መባሉን ግን አስተባብለዋል። በዚህ ጉዳይ ላይ የተጠናቀረውን ዘገባ ፀሐይ ዳምጦ ታሰማናለች።
በሰሜን ሸዋ ዞን የየጉለሌ ወረዳ ፍታል ከተማ ነዋሪ የሆኑትና በደህንነት ስጋት ምክንያት ስማቸውን እንዳንጠቅስ የጠየቁት ነዋሪ በሰላም ጥሪው ሰልፍ ላይ መሳተፋቸውን ለአሜሪካ ድምጽ ገልጸዋል። በሰሜን ሸዋ ዞን ባሉት ወረዳዎች ውስጥ ያለው የጸጥታ ችግር ከአምስት ዓመታት በላይ ማስቆጠሩን ተናግረዋል። በዚህ ችግር ሳቢያ መሰረተ ልማቶች እንደዚሁም የጤና የትምህርትና የመሳሰሉት ተቋማት አገልግሎት ካቋረጡ ዓመታት መቆጠራቸውን ያስረዳሉ።
ከነጥ ይረቆም ነገኛ ባዲያስ ማጋለክስ ባዬ ሶዳጅ ሳፊ ልቡናማ ቀበኛ ባዬ ሜዳ አጠቁሬ ንይከማ
አሁን ባለው ሁኔታ የወረዳው ከተሞች ላይም ለህብረተሰቡ አስፈላጊ የሆኑ አገልግሎቶች ጭምር እየተቋረጡ ነው። በተለይ የገጠር ቀበሌዎች ውስጥ አርሶ አደሮች ማሳቸውን ለማረስ እንኳን አልቻሉም። እናም ችግሩ የህብረተሰቡን ህይወት አመሰቃቅሏል። ህዝቡ ይሄ መፍትሄ ያገኝ ይሆን ብሎ ነው በባህላዊ መንገድ እግዚኦታን ለማቅረብ የወጣው። ሐሳቡ የራሳችን የህዝቡ ነው። መንግስትም ሆነ ታጣቂው ቡድን ችግራችንን ተረድተው ወደ ሰላም እንዲመጡና ሰላም እንዲወርድ ህዝቡ በጸጥታው ችግር ሳቢያ በረሃብ እንዳያልቅ በሰላም ወጥቶ እንዲገባ ህይወቱ በየሜዳው እንዳያልፍ ለመማጸን ነበር አወጣጣችን። ነገር ግን የወረዳዎችና የዞን የመንግስት መዋቅሮች ሐሳቦቻችንን ነጠቁን። የራሳቸው አስመስለው የታጣቂውን ቡድን ብቻ ለማውገዝ እየወጣን አስመሰሉን። ነገር ግን የኛ ጥሪ ለሁሉም ነበር። መልእክታችንን ባሰብነው መንገድ ማሰማት አልቻልንም።
የኦሮሚያ ክልላዊ መንግስት ቃል አቀባይ አቶ ኃይሉ አዱኛ በኩላቸው የሰላም ጥሪውን ሰልፍ ያዘጋጀው ህዝብ ራሱ መሆኑን ገልጸው ባለስልጣናት ጣልቃ እየገቡ ነው የሚለውን ወቀሳ አስተባብለዋል።
የመንግስት እጅ አንድም የለበትም። የሰላም ባለቤት ማህበረሰቡ አጠቃላይ ነው። ስለዚህ የማይመጣጠኑ አቻ ያልሆኑ አቻ ለማድረግ የሚደረገው ሊኖር ይችላል። ነገር ግን ማህበረሰቡ በራሱ ወጣ ለሰላሙ ይወጣ ሰላም እንፈልጋለን ሰላማችን የሚነሳን አካል ወደ ሰላም ተመለስ ነው ብሎ ህብረተሰቡ ያወጀው። ይሄ ደግሞ አዲስ አይደለም ማለት ነው። የጉጂ አባገዳዎች፣ የቦረና አባገዳዎች፣ የፊኮ መንዶ አባገዳዎች፣ የመጫ አባገዳዎች፣ የሀገር ሽማግሌዎች ሲያደርጉ የነበረው ነው ማለት። ስለዚህ ህዝቡ ይሄ ታጣቂ ቡድን ወደ ሰላም እንዲመለስ ትላንትም ጥሪ ሲያስተላልፍ ነበረ፣ ዛሬም እያስተላለፈ ነው። ጥሪውን ተቀብሎ እየገባ ያለ ታጣቂ ቡድን አለ። ይሄ እሰየው ይበል የሚያሰኝ ነው። እኛም ይሄን እናበረታታለን። አሁንም ጥሪውንም እኛ እናስተላልፋለን። መንግስትም ጥሪውን ሲያስተላልፍ ነበር። ማህበረሰቡም ለሰላሙ አበክሮ እየቆመ ስለሆነ ሰላም የማስፈን ደግሞ የሁሉም አካላት ስለሆነ እሱን አጠናክረን እንቀጥላለን እንጂ ማህበረሰቡ በራሱ ወጥቶ ድምፁን ያሰማበት ሁኔታ ነው።
አቶ ኃይሉ አክለውም ይህ አይነት ጥሪ ከዚህ በፊትም በመንግስት ሲደጋገም እንደነበረ አስታውሰው መንግስት የህዝቡን ጥሪ እንደምደግፍ አስረድተዋል። የጫንጮ ወረዳ ነዋሪ መሆናቸውን የገለጹትና በተመሳሳይ የደህንነት ስጋት ምክንያት ስማቸውን እንዳንጠቅስ የጠየቁት ሌላ ነዋሪም የሰልፎቹ ዓላማ ለመንግስትና ለኦሮሞ ነጻነት ሰራዊት የሰላም ጥሪ ማስተላለፍ መሆኑን አብራርተዋል።
አማጋራኮን ጅሩፊ ሶዳን ጅሩ ማሪዳ ሰባወሪ ካምኒ ሞቱማ አርገጊስቶን ሞቱማ ሁመተ ሰንኬሰን መከባኒር ጋር ደበርስታኒር ካምኒ ብራሞ ሞቱማ ቱዱ በጅራ ወንጅዱ ከነካሱ።
አሁን እየተስተዋለ ያለው ችግር ምንድን ነው? ህዝቡ ባዘጋጀው ፕሮግራም ላይ የመንግስት ሹመኞችና ደጋፊዎች እየተገኙ የህዝቡን ጥያቄ አቅጣጫ አስቀይረው የራሳቸውን መልእክት በማስተላለፍ መንግስት ያዘጋጀው አስመስለውታል። እኛ የወጣነው ችግሮች ስለተፈራረቁብን ሰው ካልሰማን ፈጣሪ ይሰማን እንደሆን ብለን ነበር። ጥማድ በሬ፣ ፈረስ፣ ጫጩ፣ ከለቻ ይዘን ነው የወጣነው። አባገዳዎች፣ ሀደስንቄዎችንና የሃይማኖት አባቶችን ይዘን ከከተማና ከገጠር ተሰባስበን ነው የወጣነው። ነገር ግን አላማው ተጠለፈብን። አሁንም ቢሆን እኛ መንግስትም ሆነ ታጣቂው ህዝቡን እየገፋ ያለውን ችግር ተረድተው ወደ ሰላም እንዲመጡ እንማጸናለን። ይህ እግዚኦታ ለሶስት ዙር ነው የሚካሄደው፣ ይቀጥላል።
የመንግስት መዋቅሮች በህዝቡ በራሱ ተነሳሽነት እየተካሄደ ባለው የሰላም ጥሪ ሰልፎች ላይ ጣልቃ እየገቡ እንደሆነ በገለጹት ነዋሪዎች አስተያየት ላይ ምላሽ የተጠየቁት የኦሮሚያ ክልላዊ መንግስት ቃል አቀባይ አቶ ኃይሉ አዱኛ ተከታዩም ብለዋል።
ሰላሙን ያደፈረሰው አካል ይታወቃል። መሰረተ ልማት ያወደመ ይታወቃል። ሰላሙን የነሳው አካል ይታወቃል። መንግስት ይህን ሰላም ለማስከበር ነው ሲንቀሳቀስ የነበረው ማለት ነው። ማህበረሰቡ ግፊት እያደረገበት ይገኛል ማለት ነው። ስለዚህ ያን ግፊት ተከትሎ በሺዎች የሚቆጠሩ እየመጡ ይገኛል። ይሄኛውን እናበረታታለን። በምስራቅም በምዕራብም በሰሜንም በደቡብም ያለ ማህበረሰብ ሰላሙን የሚነሳ ልማቱን የሚያወድም ይቆም ዘንድ እንደዚህ አይነቶቹን ጥሪ ማስተላለፍ እያስተላለፈ ይገኛል። እኛም እሱን እናበረታታለን።
ህብረተሰቡ አሁንም የሰላም ጥሪውን ማቅረብ እንደሚቀጥል ለአሜሪካ ድምፅ አስተያየታቸውን የሰጡት ነዋሪዎች ገልጸዋል። የሰላም ጥሪ እንቅፋት የሆነው የኦሮሞ ነጻነት ሰራዊት እንጂ መንግስት አለመሆኑን የገለጹት አቶ ኃይሉ ግን መንግስት ሁልጊዜም ለሰላም ስሰራ መቆየቱን ጠቅሰዋል። የኦሮሞ ነጻነት ሰራዊት ከዚህ ቀደም ለቀረቡበት ተመሳሳይ ወንጀላዎች በሰጠው ምላሽ ለጸጥታው ችግር መንግስትን ተጠያቂ አድርጓል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
አይዳም ጠውን ለቀደመው ዘገባ አመሰግናለሁ። ከአሜሪካ ድምጽ እየተላለፈ የሚገኘውን የረቡዕ ምሽት ስርጭታችን ነው እየተከታተላችሁ የምትገኙት። በማዕከላዊ ኢትዮጵያ ክልል በስልጤ ዞን ሁለት ወረዳዎችና በማረቆ ልዩ ወረዳ አንድ ቀበሌ በተከሰተ የጎርፍ አደጋ ከ6000 በላይ ሰዎች መፈናቀላቸውን ተጎጂዎችና የአካባቢው ነዋሪዎች ለአሜሪካ ድምጽ አስታወቁ። በስልጤ ዞን ስልጤና ምስራቅ ስልጤ ወረዳዎች የተከሰተውን የጎርፍ አደጋ መንስኤ ለመስኖ አገልግሎት ተብሎ በማረቆ ልዩ ወረዳ የተገነባ ኢዳንሾ ልንጭ የተሰኘ ግድብ በከፍተኛ ደለል መሙላቱ ነው ሲሉ ነዋሪዎች ተናግረዋል። የማዕከላዊ ኢትዮጵያ ክልል የአደጋ ስጋትና ስራ አመራር ኮሚሽነር ማረግ ምራቲዮስ በአደጋው ከ1000 በላይ አባወራዎች መፈናቀላቸውን አረጋግጠው ለተፈናቀሉ ሰዎች ሰብአዊ ድጋፍ እየቀረበ ነው ሲሉ ተናግረዋል። የዚህን ጉዳይ ዝርዝር ዮናታን ዘብዴዎስ ከሐዋሳ ልኮልናል።
በማዕከላዊ ኢትዮጵያ ክልል ስልጤ ዞን ስልጤና ምስራቅ ስልጤ ወረዳዎች ከ6 በላይ ቀበሌዎች ሰሞኑን የጣለውን ከባድ ዝናብ ተከትሎ በተከሰተው የጎርፍ አደጋ እስካሁን ከ1000 በላይ ቤቶች በጎርፍ መዋጣቸውን ነዋሪዎች ለአሜሪካ ድምጽ ተናግሯል። ጎርፉን ተከትሎም ከ6000 በላይ ዜጎች ከቤታቸው መፈናቀላቸውንም ተጎጂዎችና ነዋሪዎች አስረድተዋል። በስልጤ ወረዳ የጎፍላላ ቀበሌ ነዋሪ መሆናቸውን የገለጹት አርሶ አደር ወርቅቸው ስሩር ከ8 ልጆቻቸው ጋራም መፈናቀላቸውን ገልጿል። ከ650 በላይ አባወራዎችም በአንድ ትምህርት ቤት መጠለላቸውን አርሶ አደር ወርቅቹ አብራርቷል።
ከእንስሳቱ ቁጥር የለውም፣ የጠፋ ማሳ ቁጥር የለውም፣ የፈረሰ ቤት ምኑ በጣም አስጊ ነው። ተፈናቅለን በየከተማው ነው ያለነው። በጎረቤት ትምህርት ቤት፣ በቀበሌ ትምህርት ቤት ትንሽ ከፍታ ነበራት ትምህርት ቤቷ፣ በሷ ተጠልሎ ነው አለ።
በርካታ ሰዎች የተፈናቀሉባቸው ቀበሌያት ጎፍላላም፣ አሹቴም፣ ሰዳጎራ፣ ምስራቅ እየቆጨ፣ ምዕራብ እየቆጨ እና ባሎ ቀርሳ እንደሆኑም አርሶ አደር ወርቅቹ ተጠቅመዋል። አቶ አህመድ ሸዋሞሎ የተባሉ የወረዳው ነዋሪ በበኩላቸው የጎርፍ አደጋው መንስኤ በማረቆ ልዩ ወረዳና በስልጤ ወረዳ ዋሳኝ ቦታ ከአመታት በፊት የተገነባ ግድብ ነው ሲሉ ተናግሯል። ከዚህ በፊት በአካባቢው በከፍተኛ ስፍራዎች ላይ ከባድ ዝናብ በሚጥልበት ወቅት የሚፈጠረው ጎርፍ ማረቆ ልዩ ወረዳን በማቋረጥ ዝዋይ ሐይቅ ይፈስ እንደነበረው የተናገሩት
ዞን ማረቆ የሚባል ወረዳ እዚህ በፊት ለመስኖ ተብሎ የተገደበ ግድብ ነበረ። ያ ግድብ ኦልሬዲ አገልግሎት የሰጠ ነው። 10 ዓመት በላይ ይሆናል ግድቡን ካቋረጠ እና ይሄ ጎርፍ ወደ መቂ ወደ ዝዋይ ነበር የሚሄደው እና ያ እንትን ተዘግቶበታል በግድቡ ምክንያት ማለት ነው።
የስምንት ልጆች አባት የሆኑት አቶ ወርቅቾም ተፈናቃዮች እርዳታ እንደሚያስፈልጋቸው ተናግረው ከምንም በላይ ግን ዘላቂ መፍትሄም እንደሚያስፈልጋቸው ጠይቀዋል።
ከዚህ በፊት ማጥንቶት ዘላቂ መፍትሄ ይሰራል ብሎ ተጀምሮ ነበር። ሳይጠናቀቅም ጎርፍ እንትን ግድቡን ሻፍሻፉን አንስቶ መስፋት ቢቀረውም ሳያጠናቅቁትም ወጡ። ባጀት ተመድቦ ቢሰራ እኛ ዘላቂ መፍትሄ እናገኛለን። ጊዜያዊ ደግሞ እርዳታ ምን በላው የለንም፣ ምን ለብስ የለንም። ለከብቶቻችን መኖ ያስፈልጋል። ለልጆቻችን የሚለብሱት የሚማሩበት አንድ ነገር የለም። በቃ አልቋል። ለ10 ዓመት ሰቀቀና አለ ነው።
በሁለቱ ወረዳዎች የተከሰተው የጎርፍ አደጋም አርሶ አደሮችን ከማፈናቀሉ በተጨማሪ በ1200 ሄክታር መሬት ላይ የነበረ የበቆሎ፣ የስንዴ፣ የማንጎም፣ የፓፓዬና የቡና ምርት ሙሉ በሙሉ ማውደሙንም አቶ አህመድ ጠቁሟል።
በቆሎ፣ ስንዴ፣ ገብስ፣ ፓፓያ፣ ማንጎ፣ አቮካዶ ያለው ነገሮች በሙሉ ወድመዋል።
የማዕከላዊ ኢትዮጵያ ክልል የአደጋ ስጋት ስራ አመራር ኮሚሽነር ማዕረጉ ማቴዎስ በአደጋው ከ1000 በላይ አባወራዎች መፈናቀላቸውን አረጋግጠው ለተፈናቀሉ ዜጎች ሰብአዊ ድጋፍ ማቅረብ መጀመሩንም ተናግሯል።
በመጀመሪያ ደረጃ በጎርፍ ከሚያዙ ቦታዎች ሰዎች ሴፍ የሆነ ቦታ እንዲወጡ ተደርጓል። ተጨማሪነትም ደግሞ ከወጡ በኋላ ሰብአዊ ድጋፍ የሚሆኑ ምግብና ምግብ ነክ ያልሆኑ ቁሳቁሶች እየቀረበላቸው ይገኛል። ስልጤ ዞን እና ለማዕረጉ ወረዳ ለምሳሌ የክልል መንግስት እስካሁን ድረስ 350 ኩንታል የሚሆን የምግብ ቤት የማድረስ ስራዎችን ሰርቷል። ዱቄት ብቻ ሳይሆን በተመሳሳይ መንገድ 1000 በላይ ሊትር ዘይት ማለት ነው፣ ሳሙና፣ ሌሎች ለህፃናትና ለእናቶች ለሴቶች የሚሆኑ የንጽህና መጠበቂያ ቁሳቁሶች፣ እነዚህ ሰዎች ከቤታቸው ስለተፈናቀሉ የማብሰያ እንዲሁም ደግሞ የመኝታ ምግብ ነክ ያልሆኑ ቁሳቁሶች እየቀረበላቸው ይገኛል።
ከፌደራልና ከክልል የተወጣጡ ባለሙያዎች የአደጋውን መንስኤም በማጥናት ላይ መሆናቸውንም ኮሚሽነሩ አመልክተዋል። አደጋው ጉዳት ማድረስ የጀመረው ባለፉት 2 ሳምንታት ውስጥ ነው ያሉት ኮሚሽነሩም ሰብአዊ ድጋፍ ከማቅረብ ጎን ለጎን ዘላቂ መፍትሄ ለማምጣት ጥረት በመድረግ ላይ መሆኑን ገልጿል።
መሰረታዊ መነሻው የዝናብ መጠን መጨመር ነው ወይስ የግድቡ ደለል መሙላት ነው የሚለውን በጥናት ለይተን ዘላቂ መፍትሄ ለመስጠት በጋራ በቅንጅት እየተሰራ ስለሆነ ይሄ በፌዴራል በክልልና እንዲሁም ደግሞ በዞን እና ማህበረሰቡንም ባሳተፈ መንገድ የጥናት ቲሙ ከለየ በኋላ ዘላቂ መፍትሄ ለመስጠት መነሻውን የመለየት ስራ እየተሰራ ስለሆነ ማግኘት ይችላል።
የኢትዮጵያ ሜትሮሎጂ ኢንስቲትዩት ባለፈው ሳምንት መጀመሪያ ባወጣው የማስጠንቀቂያ መግለጫም ለ11 ቀናት የሚኖረው ተደጋጋሚነት ያለው ከባድ ዝናብ፣ ጎርፍና የመሬት መንሸራተት የሚያስከትል አቅም ስለሚኖረው የሚመለከታቸው አካላት አስፈላጊውን ጥንቃቄ እንዲያደርጉ አሳስቧል። ይህንኑ የኢንስቲትዩቱን መረጃ የጠቀሱት የማዕከላዊ ኢትዮጵያ ክልል የአደጋ ስጋት ስራ አመራር ኮሚሽነር ማዕረጉ ማቴዎስ በክልሉም በጉራጌ፣ በስልጤና በየም ዞኖች የጎርፍና የናዳም፣ በሀዲያና በሀላባ ዞኖች ደግሞ የመሬት መሰንጠቅና የጎርፍ አደጋም እንደዚሁም በካምባታ የመሬት መንሸራተትና የጎርፍ አደጋዎች ሊከሰቱ እንደሚችሉ ጠቁመዋል። በመሆኑም ህብረተሰቡም ቅድመ ጥንቃቄ እንዲያደርጉ አሳስቧል። በተለይም ከመሬት መንሸራተት አደጋዎች ጋር በተያያዘም በማህበራዊ ትስስር ገጻቸው መልእክት ያሰፈሩት ጠቅላይ ሚኒስትር አብይ አህመድ በተለያዩ የአገራችን አካባቢዎች በመሬት መንሸራተት ወገኖቻችን በመጎዳታቸው የተሰማኝን ሐዘን ለመግለጽ ይወዳለሁ ብሏል። የሚመለከታቸው አካላት ለተጎጂዎች ተገቢውን ድጋፍ እንዲያደርጉ መመሪያ መሰጠቱንም ጠቅሰዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታንን ለቀደመው ዘገባ አመሰግናለሁ። የአሜሪካ ድምጽ የረቡዕ ምሽት ስርጭት ይቀጥላል። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር በመጻሩ ዩኒሲአር ከአጋሮቹ ጋር በመተባበር ባለፈው የሐምሌ ወር በመቶዎች የሚቆጠሩ የታሰሩ የከተማው ስደተኞችን ማስፈታቱን ገልጿል። በዚህ ጉዳይ ላይ ከዩኒሲአር እና ከስደተኞችና ተመላሽ አገልግሎት ማብራሪያ ለማግኘት ያደረግነው ጥረት አልተሳካም። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ተጠባባቂ ዋና ኮሚሽነር ራኬብ መሰለ ለአሜሪካ ድምጽ በሰጡት አስተያየት ተመዝግበው እውቅና ማግኘት አለመቻል በተለይ የከተማ ስደተኞችን ለእስርና መሰል ችግሮች ማጋለጡን ተናግረዋል። ኮሚሽኑ ባለፈው አንድ ዓመት ከ120 በላይ እስረኞች እንዳስለቀቀ ማብራርተዋል። ኬኔዲ አባተ ዝርዝሩን ይዟል።
የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር በመጻሩ UNHCR በሐምሌ ወር ውስጥ በዘፈቀደ የታሰሩ ያላቸውን በመቶዎች የሚቆጠሩ ስደተኞችን ከእስር እንዲፈቱ ማድረጉን አስታውቋል። UNHCR ሰኞ ዕለት ባወጣው ሪፖርት በአዲስ አበባ 879 ስደተኞችና ጥገኝነት ጠያቂዎች ያቀረቧቸውን አስተያየቶችና ቅሬታዎች መሰረት በማድረግ ከአጋሮቹ ጋር በመሆን ችግሮቻቸውን ለመፍታት ባደረገው ጥረት ነው እስረኞችን ማስፈታቱን የገለጸው። በዚህም ኢትዮጵያ የስደተኞችና ተመላሾች አገልግሎት ጋራ በመተባበር በወሩ በዘፈቀደ የታሰሩ ሲል የገለጻቸውን በመቶዎች የሚቆጠሩ የከተማ ውስጥ ስደተኞችን ከእስር አስፈትቻለሁ ብሏል። ከእስር ተፈተዋል ያላቸው ስደተኞች ከየትኛው ሀገር የመጡና ለምን ያህል ጊዜ የታሰሩ እንደሆኑ ግን ሪፖርቱ አልጠቀሰም። በዚህና ተያያዥ ጉዳዮች ላይ ማብራሪያ ለማግኘት በኢሜይል ለላክንለት ጥያቄ UNHCR ምላሽ እንደሚሰጠን ቢገልጽም ይህ ዘገባ እስከተጠናቀረበት ጊዜ ድረስ ምላሹ አልደረሰም። ሰነም ከስደተኞችና ተመላሾች አገልግሎትም ማብራሪያ ለማግኘት ያደረግነው ጥረት ሊሳካልን አልቻለም። የስደተኞችን ጉዳይ በቅርበት ከሚከታተሉ ተቋማት አንዱ የሆነው የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በበኩሉ በኢትዮጵያ ቁጥራቸው በከፍተኛ መጠን እየጨመረ የሚገኙ ስደተኞች ለተለያዩ ችግሮች እየተጋለጡ እንደሆነ ገልጿል። የኢሰመኮ ተጠባባቂ ዋና ኮሚሽነር ራኬብ መሰለ በሰጡን አስተያየት በአብዛኛው መመዝገብና እውቅና ማግኘት አለመቻል የችግሮቹ መንስኤ እንደሆነ ገልጸው ይህም በተለይ የከተማ ስደተኞችን ለእስርና መሰል ችግሮች ማጋለጡን ተናግረዋል። ኮሚሽኑም ከ120 በላይ እስረኞችን እንዳስለቀቀ አብራርተዋል።
ችግሮች በስፋት ክትትል ስናደርግ ያየነው 2-3 አመታት ስደተኞችን ምዝገባ ተቋርጦ ነበር። ለረጅም ጊዜ ከተማ ላይ ያሉ ስደተኞች አብዛኞቹ ወይ ወረቀት የላቸው ወይ ደግሞ የነበራቸው የተሰጣቸው ወረቀት ኤክስፓየር አድርጓል፣ ጊዜው አልፎበታል። ስለዚህ ከተማ ላይ በሚንቀሳቀሱበት ጊዜ በተለያየ ምክንያት በጸጥታ አስከባሪ ሰዎች ተይዘው በተራዘመ እስር የሚዳረጉበት ሁኔታዎች ተፈጥረው ነበረ ባለፉት 2 አመታት። ባለፈው አመት ከስደተኞች እና ተመላሽ አገልግሎት ተቋም ጋር በትብብር ወደ 120 የሚሆኑ ሰዎችን አስፈትተናል። ወረቀት እንዳላቸው ወይም ደግሞ ሬጅስተር እንዳደረጉ በማረጋገጥ ሊፈቱ ችለዋል። እዚህ ትልቁ ስጋት ያለባቸው የመንቀሳቀስ ሁኔታ ላይ እና በተለይ ደግሞ ህጻናት፣ አዲስ የተወለዱ ህጻናትን እንደዚሁ የልደት ወረቀት ሲጋቡ ደግሞ የጋብቻ ወረቀትን ሰርቲፊኬት ማግኘት ላይም ክፍተቶች አሉና እሱ ላይ ማስተካከያዎች ሊደረጉ ይገባል።
በከተማ ውስጥ ከሚኖሩ ስደተኞች መካከል አብዛኛው ኤርትራውያን እንደሆኑና በብዛት ለእስር ተጋላጭ የሆኑትም እነርሱ መሆናቸውን ወይዘሮ ራኬብ መሰለ ገልጸዋል። UNHCR በሐምሌ ወር አስፈትቻቸዋለሁ ስላላቸው እስረኞች ላነሳንላቸው ጥያቄም ምላሽ ሰጥተዋል።
ከተማ ላይ አዲስ አበባ ላይ ከሆነ አብዛኛው የከተማ ስደተኞች በቁጥር ሲታይ ከኤርትራ የመጡ ስደተኞች ይበዙበታል። ሰሜን ላይ የነበረው ትግራይ የነበሩ ካምፖች በግጭቱ ምክንያት ወደ ከተማ ስለገቡ የዛኔ ያልተመዘገቡ የነበሩ ወደ ከተማ ይገቡ፣ እንዲሁም በተለያየ ምክንያት ወደ ከተማ የገቡ ወረቀት የሌላቸው ኤርትራኖች በብዛት አዲስ አበባ ላይ ኤርትራኖች ይበዛሉ። አሁን ደግሞ በሱዳን ግጭት ምክንያት ወደ ከተማ እየገቡ ያሉ የሱዳን ስደተኞችም እንደዚሁ ትንሽ ቁጥራቸው እየጨመረ አለ። ስለዚህ ሰነድ የላችሁም በሚል የሚያዙት በአብዛኛው እነሱ ናቸው። የሐምሌ ወር መቶ መሆኑን እንኳን ባላቅ፣ ባለፈው አመት ግን እኛ ክትትል ስናደርግባቸው የነበሩ ወደ 120 አካባቢ የተለቀቁ አሉ። ግን እንዳልኩት ይሄ ችግር አንዳንድ ጊዜ ጸጥ የሚልበት ብዙም የማያዙበት ጊዜ አለ። አንዳንድ ጊዜ ደግሞ ቁጥራቸው ከፍ ይላል፣ ተይዘው በተራዘመ እስር የሚዳረጉ የከተማ ስደተኞች እና ግን አሁንም የምዝገባው ጉዳይ መፍትሄ እስካላገኘ ድረስ ችግሩ የሚቀረፍበት ሁኔታ በጣም አናሳ ነው። ምክንያቱም ያው የጸጥታ ሁኔታ አስጊ ሲሆን የመያዛቸው እድል ከፍ ሊል እንደሚችል አሁንም መገመት ይቻላል።
በአዲስ አበባ አለማጭና ጾሬ ከሐምሌ ወር ጀምሮ ከ7426 በላይ ስደተኞች ፋይዳ ዲጂታል መታወቂያ ካርድ እንደተሰጣቸው UNHCR ገልጿል። በአማራ ክልልና በቤኒሻንጉል ጉሙዝ ክልሎች የምዝገባ ማረጋገጫ የተሰጣቸው ስለመኖራቸውን በሪፖርቱ ጠቅሷል። የኢሰመኮ ተጠባባቂ ዋና ኮሚሽነር ራኬብ መሰለግን የምዝገባው ሂደት በዋናነት በመጠለያ ካምፖች የተወሰነ በመሆኑ በተለይ በከተሞች የተመዝጋቢ ስደተኞች ቁጥር አነስተኛ እንዲሆንና ለችግር እንዲጋለጡ ምክንያት እንደሆነ ተናግረዋል።
ምዝገባን በተመለከተ የስደተኞችና ተመላሾች አገልግሎት አቋም ከተማ ውስጥ ምዝገባ የለም ነው። ምክንያቱም ካምፕ የለም። ቦርደር ጋር ያሉ ጥገኝነት ጠያቂዎች መቀበያ ሴንተሮች ስላሉ እዛ ጋር ነው ምዝገባው መካሄድ ያለበት የሚል አቋም ስላላቸው ካምፕ የሌላቸው ወይም ካምፕ ውስጥ መቀመጥ የማይችሉ ሰዎችን ካልሆነ በስተቀር ከተማ ላይ ሬጅስትሬሽን አይሰራም። በዚህ ነው አንዳንድ ጊዜ ከተማ ውስጥ ያሉት አብዛኞቹ የኤርትራ ስደተኞች ናቸው። እነሱ ደግሞ ከተማ ላይ ምዝገባ አይፈቀድላቸውም። ቦርደር አካባቢ ጋር ወደዛ አካባቢ ዴዚግኔት ወደደረጉት ማዕከላት ካልሄዱ በስተቀር ከተማ ላይ ምዝገባ ሊኖር አይችልም ነው አቋማቸው። ለዚህም ነው ቁጥሩ በጣም አነስተኛ የሚሆነው።
ከስደተኞች ምዝገባ ጋር በተያያዘ ያሉ ችግሮች መፍትሄ ማግኘት እንዳለባቸው መክረዋል።
በውይይት ችግሩን መቅረፍ ያስፈልጋል። በአንዱ በኩል ማዕከላቱ ጋር መሄድ አለባችሁ ይባላሉ፣ በዚህ በኩል ደግሞ ማዕከላቱ ጋር ለመሄድ ስጋት አለብን ይላሉ። ሁለቱን ማስታረቅ የሚቻልበት እና ለሁለቱም የሚመች መፍትሄ መፈለግ ይፈልጋል።
በአሁኑ ወቅት በኢትዮጵያ ከ1.2 ሚሊዮን በላይ ስደተኞችና ጥገኝነት ጠያቂዎች ይኖራሉ ተብሎ እንደሚገመት የኢሰመኮ ተጠባባቂ ዋና ኮሚሽነር ራኬብ መሰለ ተናግረዋል። እነዚህ ስደተኞች በሶስት አማራጮች ማለትም በኢትዮጵያ ከማህበረሰቡ ጋር ተቀላቅለው በመኖር አሊያም ወደ መጡበት ሀገር በመመለስ ወይም ወደ ሶስተኛ ሀገር በመሄድ ዘላቂ መፍትሄ ሊያገኙ የሚገባ ቢሆንም ለሶስቱም አማራጮች ያለው ድል ጠባብ በመሆኑ ከካምፖች በመውጣት ወደ ከተሞች ገብተው መኖርን ምርጫቸው እንደሚያደርጉ አብራርተዋል። ይህም የከተማ ስደተኞች ቁጥር እንዲጨምር ማድረጉንና በአዲስ አበባ ከተማ ብቻ ከ80,000 በላይ ስደተኞች እንደሚኖሩ የሚገመት መሆኑንም ተናግረዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ከአሜሪካ ድምጽ የሚተላለፈው የረቡዕ ምሽት ስርጭት ይቀጥላል። በዋሽንግተን ዲሲ አቆጣጠር አሁን ከቀኑ 8 ሰዓት ከ31 ደቂቃ ሆኗል። ኢትዮጵያ ላይ ደግሞ ከምሽቱ 3 ሰዓት ከ31 ደቂቃ ይቅርታ ይደረግልኝ። ወደ ቀጣዩ ዘገባ ስንሻገር የአሜሪካ መራጮች በህዳሩ ማን ዋይት ሃውስን እንደሚቆጣጠር ለመወሰን ለሚደረጉ ዝግጅቶች የስደተኞች ጉዳይ ዋና ከሚባሉ አጀንዳዎች ሆኗል። በሁለቱ ፕሬዚዳንታዊ እጩዎች መካከል ያለው የፖሊሲ ልዩነትም ከፍተኛ ነው። በቅርቡ ወደ አሪዞና ግዛት የተጓዘችው ዘጋቢያችን ካሮላይን ፐርሱቲ በዚህ ዙሪያ ያደረሰችንን ዘገባ ስመኝሽ ቆየ እንደሚከተለው አቀናብረዋለች።
This was a gold mining town.
ይህ የወርቅ ማዕድን ማውጫ የነበረ ከተማ ነው። በወቅቱ በአሪዞና ግዛት ውስጥ የበለጸገ የሚባል ስፍራ ነበር።
አሁን ይህ ከተማ ጥላ ያራቀው ሆኗል። ፓቲ ብሩስ ግን ለ38 ዓመታት አብሯት ከኖረው አህያዋ ጋር በዚህ ከተማ ትኖራለች። እሷ እንደምትለው ከምትኖርበት ስፍራ አቅራቢያ ከሚገኘው የሜክሲኮ ድንበር እየተደበቁ የሚገቡ ስደተኞች ጉዳይ ሰልችቷታል። በዛ ምክንያትም ድምጿን የምትሰጠው ለቀድሞ ፕሬዝዳንት ዶናልድ ትራምፕ ነው።
He's going to deport them. Yes.
እሳቸው ወደ መጡበት ይመልሷቸዋል። እኔ ያንን ደግፋለሁ። ሙሉ ለሙሉ ከዚህ መውጣት አለባቸው። እሳቸው ደግሞ ያንን ማድረግ ይችላሉ። እንዴት እንደሚያደርጉትም ያውቃሉ።
ዶናልድ ትራምፕ ፕሬዝዳንት በነበሩበት ወቅት በዩናይትድ ስቴትስ ደቡብ ምዕራብ ድንበር ላይ 740 ኪሎ ሜትር ርዝማን ያለው ግንብ እንዲገነባ አዘው ነበር። ይሄ በአሪዞና በኩል የሚገኘው የግንቡ አካል ሲሆን ፕሬዝዳንት ጆ ባይደን ስልጣን በያዙ በመጀመሪያው ቀን የግንቡን ግንባታ አስቆመዋል።
በ3 ሳምንት ውስጥ ማጠናቀቅ እንችል ነበር።
ዶናልድ ትራምፕ ባለፈው ሐሙስ ወደ አሪዞና የድንበር አጥር ሄደው ጉብኝት ያደረጉ ቢሆንም ዋሽንግተን ፖስት ባወጣው ዘገባ ትራምፕ የጉብኝት የግንቡ አካል የተሰራው እሳቸው ፕሬዝዳንት ከመሆናቸው በፊት መሆኑን አስፍሯል።
በዚህ ዓለም ላይ ይህንን የመሰለ በዚህ መልኩ የሚጣስ ድንበር አይገኝም። በሚሊዮን የሚቆጠሩት ወንጀለኞች የሚገቡት በዚህ በኩል ነው።
የዲሞክራቲክ ፓርቲ መራጮች በቅርቡ በተካሄደው ጉባኤያቸው ላይ ፓርቲያቸው ታጋሽ መሆኑን ተናግረዋል። ሳንድራ ካኖ ከኮሎምቢያ ወደ ዩናይትድ ስቴትስ የመጣችው ገና በአስራዎቹ ዕድሜ ያለች ነው።
እኛ ስደተኞችም የዚህ ሀገር አካል ነን። ጎረቤታማቾች እርስ በርስ እንተሳሰባለን። ያ ነው ዋናው ቁም ነገሩ።
ምክትል ፕሬዝዳንት ካማላ ሃሪስ ከተመረጡ ሰዎች ዜግነት የሚያገኙበትን መንገድ እንደሚያመቻቹና ምክር ቤቱ ውድቅ ያደረገውን የስደተኞች ረቂቅ ሕግ መልሰው እንደሚያቀርቡ ቃል ገብተዋል።
The Border Patrol endorsed it. But Donald Trump
ረቂቁን ሕግ የድንበር ጥበቃ አካላት አጽድቀውታል። ነገር ግን ዶናልድ ትራምፕ የድንበር ስምምነቱ ዘመቻቸውን እንደሚጎዳባቸው ያምናሉ። ስለዚህ በምክር ቤት ያሉ አጋሮቻቸውን ውድቅ እንዲያደርጉት አዘዟቸው።
የምክትል ፕሬዝዳንቷ ንግግር በዚህ ሰው በሚናፍቀው ከተማ ተቀባይነት ያገኛ አይመስልም።
የምትናገሩን አንድም ነገር አላምንም። ያለፉትን 4 አመታት የት ነበረች?
ይቺን የተተወች አሮጌ ከተማ አሁን ማንንም የሚጎበኛት የለም። ቦሪስም ከስደተኞች ይልቅ ጎብኚዎች ይመላለሱበት ወደ ነበረው ጊዜ መመለስ እንደምትፈልግ ትናገራለች። በካሮሊን ፕሬሱቲ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽ የቆየ ለቀደመው ዘገባ አመሰግናለሁ። ቀጣዩ ዘገባ ደግሞ ወደ ሱዳን ይወስደናል። የተባበሩት መንግስታት የዓለም ምግብ መርሃ ግብር በማጭበርበር ድርጊትና ለጋሾች ለሬዲት ስራው የሚያስፈልጋቸው መረጃዎች በመሸሸግ የተጠረጠሩ 2 የሱዳን ቢሮ ከፍተኛ ባለስልጣናት እየመረመረ መሆኑን አስታውቋል። ሮይተርስ የድርጅቱንና የሱዳን ምንጮችን ዋቢ አድርጎ ባቀረበው ዘገባ እንዳመለከተው ድርጊቱ ባስከፊ የረሃብ ቀውስና በጦርነት በምትታመሰው ሀገር አስቸኳይ የምግብ እርዳታ ለሚሊዮኖች ለማዳረስ የሚደረገውን ጥረት ይበልጥ አዳጋች አድርጎታል። አሉላ ከበደ ዝርዝሩን እንደሚከተለው አቀናብሮታል።
ለአመታት የቀጠለ ረሃብ በጦርነቱ ሳቢያ ይበልጥ በተባባሰባትና ወደ ከፋ ደረጃ በተሻገረባት ሱዳን የረድኤት ስራውን የሚመሩትን 2 የድርጅቱ ከፍተኛ ባለስልጣናት ስራ እንዲፈትሹ ዋና መርማሪውን ወደ አካባቢው የላከው የተባበሩት መንግስታት የዓለም ምግብ ፕሮግራም WFP የምግብ እርዳታ ለተረጂዎች እንዳይደርስ በተፈጸሙ ድርጊቶች ውስጥ የሱዳን ጦር ሰራዊት የተጫወተውን ሚና እንዳይታወቅ ሰራተኞቹ መረጃ ሸሽገዋል የሚለውን ጨምሮ መጠነ ሰፊ ምርመራ ይዟል። በዓለም በአመታት ውስጥ ከታዩት ሁሉ የከፋ መሆኑ በተነገረለትና በአንዳንድ አካባቢዎችም ወደ ቸነፈር ደረጃ መሸጋገሩ የተገለጠ አደጋ ውስጥ ባለችው ሀገር የሱዳን ጦር ሰራዊት ከተፋላሚው የፈጥኖ ደራሽ ኃይል ጋር ያካሄደ ባለውና 16 ወራት ያስቆጠረ ጦርነት ውስጥ የዳታ ምግብ ለተረጂዎች እንዳይደርስ የፈጸሟቸውን ድርጊቶች የዓለም ምግብ ፕሮግራም ሰራተኞች መሸፋፈናቸውን መርማሪዎች እየፈተሹ መሆናቸውን ገልጠው ሮይተርስ ያነጋገራቸው ቁጥራቸው 5 የሚደርሱ የተለያዩ ምንጮች አረጋግጠዋል። ከተጠርጣሪዎቹ መካከል በአሁኑ ወቅት ከሱዳን ውጪ ጊዜያዊ ስራ የተሰጣቸው የድርጅቱ የሱዳን ቢሮ ምክትል ዳይሬክተር ካሊድ ኦስማን አንዱ ሲሆኑ ሁለተኛው ደግሞ ንብረትነቱ የመንግስታቱ ድርጅት የሆነ መጠኑ ከ200,000 ሊትር በላይ የሚሆን ነዳጅ መጥፋት ጋር በተያያዘ ምርመራ እየተደረገባቸው የሚገኙት የድርጅቱ የመስክ ስራ አስኪያጅ መሐመድ አሊ መሆናቸውን ሌሎች 4 ምንጮች ጠቁመዋል። ባለስልጣኑ አሁንም በቀድሞ ስራቸው ላይ ይሁኑ ከሐላፊነታቸው ይነሱ ግን ሮይተርስ ለጊዜው ማረጋገጥ ያለመቻሉን በዘገባው አመልክቷል። ስለቀረበባቸው ወንጀላ የተጠየቁት 2 ኃላፊዎችም የድርጅቱ የህዝብ ግንኙነት ቢሮ ነው የሚመለከተው ሲሉ ምላሽ ከመስጠት ቆጥበዋል። የዓለም ምግብ ፕሮግራም WFP በበኩሉ በሱዳን በመናከናውነው የረዴት እንቅስቃሴ ባንዳንድ አካባቢዎች ከታዩ ህገወጥ ድርጊቶችና ግለሰቦች ካሳዩት የስነ ምግባር ጉድለት ጋር በተገናኘ የቀረቡ ክሶችን የድርጅቱ ዋና መርማሪ ጽህፈት ቤት አስቸኳይ ማጣራት እያደረገበት ነው ሲል መልስ ሰጥቷል። ስለ ወንጀሎቹ ምንነትና በወንጀሉ ስለተጠረጠሩ ሰራተኞች ግን ዝርዝር መረጃ ከመስጠት ተቆጥቧል። ድርጅቱ ለአንድ አመት ስራው ከለጋሾች ከሚያሰባስበው መዋጮ ገሚስ ያሉን የሚሰጠው ብቸኛው የWFP ትልቁ ለጋሽ የዩናይትድ ስቴትስ ዓለም አቀፍ የረድኤት ፕሮግራም USAID በፊናው ለሮይተርስ በሰጠው መግለጫ የዓለም ምግብ ፕሮግራም በሱዳን በሚያካሄዳቸው ስራዎች ላይ ተጽዕኖ ሊያሳድሩ ይችላሉ የተባሉትን እነኚህን የማጭበርበር ወንጀል ድርጊቶች አስመልክቶ ባለፈው ነሐሴ 14 2016 ዓ.ም ድርጅቱ እንዳሳወቀው አረጋግጧል። የተባሉት ወንጀሎች በጣም አሳሳቢ ናቸው ያለው የድርጅቱ መግለጫ አያይዞም በጥልቀት መመርመር አለባቸው ብሏል። USAID ወንጀሎቹን እንዲያጣራም ወደ ራሱ ዋና መርማሪ ጽፈት ቤት ባስቸኳይ መላኩንም ጨምሮ አመልክቷል። የተባሉት የወንጀል ድርጊቶች ዜና የተሰማው ታዲያ ራሱን በዓለም ትልቁ የሰብአዊ ድርጅት አድርጎ ለሚገልጸው WFP እጅግ ወሳኝ በሆነ ወቅት መሆኑ ተገልጧል። WFP በበርካታ ሀገሮች የተከሰቱ ቁጥራቸው የበዛ ብርቱ ረሃብና ድርቅ የፈጠሯቸውን ሁኔታዎች በመዋጋት ላይ የሚገኘው የዓለሙ ምግብ ፕሮግራም ከቸነፈር አፋፍ ላይ የሚገኙትን ቁጥራቸው 1.3 ሚሊዮን የሚደርሱ ከነኚህም ውስጥ የሚበዙቱ በሱዳንና በጋዛ በከፊል እንደ ደቡብ ሱዳንና ማሊ ባሉ አገራት የሚገኙትን ጨምሮ በዓለም ዙሪያ ቁጥራቸው 157 ሚሊዮን የሚጠጉ ሰዎችን ለመርዳት የ22.7 ቢሊዮን ዶላር የገንዘብ ድጋፍ ይሻል። የምግብ እርዳታ ከማቅረብ በተጨማሪ WFP በዓለም አቀፍ ደረጃ ለሚከሰቱ ታላላቅ አደጋዎችም እርዳታ ያቀርባል። የሰብአዊ ረድኤት ማህበረሰቦችን ያስተባብራል እንዲሁም የሎጂስቲክስ ድጋፍ ይሰጣል። ይሁንና ከቅርብ አመታት ወዲህ ሶማሊያንና የመንን በመሳሰሉ ሀገራት የእርዳታ ምግብ ከተአለመለት አላማዎች እንዲውል ሲደረግና እንዲሁም በተደጋጋሚ በሚፈጸሙ የስርቆት ድርጊቶች ሳቢያ እንቅስቃሴ ውስጥ ሲስተጓጎል መቆየቱ ይታወሳል። ባለፈው አመትም በኢትዮጵያ በስፋት የታየውን የምግብ እህል ስርቆት ድርጊት ተከትሎ WFPና USAID ለኢትዮጵያ የሚሰጡትን የምግብ አቅርቦት ለጊዜው እስከማቋረጥ ደርሰው እንደነበርም አይዘነጋም። WFP በዓለም ዙሪያ ረሃብን በመዋጋትና ሰላም እንዲመጣ በተጫወተው ሚና እንደ አውሮፓውያን የዘመን አቆጣጠር በ2020 ለኖቤል የሰላም ሽልማት መብቃቱም ይታወሳል።
ያደመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪ ስዌስ ከዋሽንግተን ዲሲ በቀጥታ የሚተላለፈውን የአሜሪካ ድምጽ ስርጭትን ነው። የወደ ሁለተኛው አጋማሽ የምንሻገርበት ሰዓት ላይ ደርሰናል። የሁለተኛው አጋማሽ የመጀመሪያ መሰናዶ ንግድና ምጣኔ ሀብት ነው። የኢትዮጵያ መንግስት የውጭ ምንዛሬ በገበያው እንዲወሰን የፖሊሲ ለውጥ ካደረገ አንድ ወር ሆኖታል። ማሻሻያውን ተከትሎ ከቀደመው ጊዜ በተሻለ የውጭ ምንዛሬ ከባንኮች እያገኙ መሆኑን የተናገሩት የአሜሪካ ድምጽ ያናገራቸው በአምራች ኢንዱስትሪ ዘርፍ የተሰማሩ ባለሀብት በዘላቂነቱ ላይ ግን ስጋት አላቸው። እስካሁንም በፖሊሲ ለውጡ ምክንያት የደረሰባቸው ጉዳት እንደሌለ ተናግረዋል። በኢትዮጵያ ኢኮኖሚ ባለሙያዎች ማህበር ከፍተኛ የምጣኔ ሀብት ተመራማሪ የሆኑት ዶክተር አረጋ ሽመቴ በበኩላቸው ባለሀብቶቹ ለምርት ማቀነባበር የሚሆኑ ምርቶችን ቀደም ሲል ከውጭ የሚያስገቡት በጥቁር ገበያ ዋጋ እንደነበረ በመጥቀስ አሁን ባለው ዋጋ ብዙም ላይጎድ ይችላሉ ይላሉ። ነገር ግን የምንዛሬ ዋጋው ከዚህ በላይ ካሻቀበ ምርቶቻቸውን ወደ ውጭ የሚሸጡበትና ለምርት ከውጭ የሚያስገቡበት እቃ ዋጋ ልዩነት ስለሚራራቅ ምርታማ ሆኖ ለመቀጠል መቸገራቸው አይቀርም እያሉ ነው። አስማማዋየነት ተከታዩን ዘገባ አጠናቅሯል።
የኢትዮጵያ መንግስት የውጭ ምንዛሬ በገበያው እንዲወሰን የፖሊሲ ለውጥ ማድረጉን ተከትሎ ብሔራዊ ባንክ ይፋ ካደረጋቸው ማሻሻያዎች መካከል ምርቶችን ወደ ውጭ የሚልኩ ባለሀብቶችን የተመለከተ ይገኝበታል። ይህም ባለሀብቶቹ ወደ ውጭ ምርቶቻቸውን ልከው የሚያገኙትን ዶላር ለራሳቸው እንዲጠቀሙበት መፍቀድንና የውጭ ምንዛሬ ሲፈልጉም ቅድሚያ አገልግሎት እንዲያገኙ የሚያበረታታ ነው። በልዩ የኢኮኖሚ ዞኖች ውስጥ የሚሰሩ ኩባንያዎች የውጭ ምንዛሬ ገቢያቸውን ሙሉ በሙሉ ለራሳቸው መያዝን ጨምሮ ልዩ የውጭ ምንዛሬ አጠቃቀም መብት ተሰጥቷቸዋል ሲልም ብሔራዊ ባንክ በማሻሻያ ፖሊሲው ላይ ገልጿል። በአባታቸው ህንዳዊ የሆኑት ኢትዮጵያዊ ባለሀብት ቢጃይ ኒራሽናይከር በምህንድስና ማሽኖች ምርት ላይ ተሰማርተው ይገኛሉ። ኩባንያቸው ከባለፈው ጊዜ በተሻለ መልኩ ምንዛሬን ከባንኮች ማግኘት የቻለ መሆኑን ገልጸው የፖሊሲው ለውጥም በአምራች ኢንዱስትሪ የተሰማሩትን ተጠቃሚ ያደርጋል ብለው ተስፋ አድርገውበታል።
በአንድ ወር ውስጥ አንድ ሁለት እቃዎች አስመጥቻለሁ። ማሽነሪ ለማምረታቸው ግብዓት የሚሆኑ ለነሱ በቀላሉ አግኝቻለሁ። ምናልባት ንግድ ባንክ ላይ ትልቁ ደንበኛ ስለሆንኩኝ ሊሆን ይችላል ኦር በሌላ መንገድ ወይም ደግሞ ፖሊሲው ባመጣው ከበፊቱ ለየት ባለ መልኩ ፈጠን ነው ብዬ አግኝቻለሁ። ማኑፋክቸሪንግ ዘርፍ ላይ እንዳለ የንግድ ባለቤት ከዚህ በፊት 50% አካባቢ ምርታችንን ከውጭ ነበረ የምናመጣው እና ብዙ ሀስሎች የነበሩበት ፎሬን ከረንሲ በደንብ የማታገኝበት ብታገኝም ደግሞ በጣም ብዙ የሆኑ ኮስቶችን ኢንከር የሚያደርግብህ ኢንዳይሬክት ለሌላች ገበያ የተጋለጥንበት እንደዚህ አይነት አሰራር ነበረው። ከዚያ አንጻር ውሳኔው ለኛ ጠቅሞናል፣ ለኔ ጠቅሞኛል። ምክንያቱም በፊትም ያለው ሬት እንደምንም ብለህ ስራህን ለማቀላጠፍ ስትል የምትሄድበትን ከዛ በላይ ነው የምታደርገው እና መንግስት አንደኛውኑ በገበያ ወስኖ ነገሮችን ይህንን ነገር ማድረጉ ጥሩ ነው። ማርኬቱ በራሱ ሊወስነው ይችላል የሚል ግምት አለን።
በኢትዮጵያ ኢኮኖሚ ባለሙያዎች ማህበር ከፍተኛ የምጣኔ ሀብት ተመራማሪ የሆኑት ዶክተር አረጋሽ መቴ በበኩላቸው ባለሀብቶቹ ለምርት ማቀነባበር የሚሆኑ ምርቶችን ቀደም ሲል ከውጭ የሚያስገቡት በጥቁር ገበያ የዋጋ ምንዛሬ እንደነበር በመጥቀስ አሁን ባለው የምንዛሬ ተመንም ብዙ ላይጎዱ ይችላሉ ይላሉ። ነገር ግን የምንዛሬ ዋጋ ከዚህ በላይ ካሻቀበ ምርቶቻቸውን ወደ ውጭ የሚሸጡበትና ለምርት ከውጭ የሚያስገቧቸው እቃዎች ዋጋ ልዩነት ስለሚራራቅ ምርታማ ሆነው ለመቀጠል መቸገራቸው አይቀርም ይላሉ።
አሁን ላይ ያለው የብሩ ዋጋ ቀደም በጥቁር ገበያ ከነበረው አካባቢ ብዙ ያራቀ ስለሆነ ሸቀጦች ደግሞ ከውጭ የሚመጡት ቀድሞ ዋጋቸው በዛ አካባቢ ሲወሰን ስለነበር በ125 ብር በጥቁር ገበያው አሁን የጨመረ ብዙ ነገር ስለሌለ እነዚህ ከሪፎርሙ አንድ ወር በዚህ አንድ ወር ውስጥ ተጎድተዋል ብዬ አላስብም። ምክንያቱም ዋጋው የጨመረ ነገር የላቸውም። በእርግጥ እየቀጠለ የሚሄድ ከሆነ ዲፕሬሽኑ በጣም እየጨመረ የሚሄድ ከሆነ በጣም ተጎጂ ይሆናሉ። ውድ ዋጋ ያለው ሸቀጥ ስለሚያስመጡ እንደ ግብአት ስለሚጠቀሙ ማለት ነው። አንድ ተጎድተዋል ማለት አሁን ከሪፎርሙ በኋላ ማንኛውም ወላድ ውስጥ የሚገባ ሸቀጥ ቀረጥ የሚጣልበት በመቶ ምናምን አሁን ባለው የውጭ ምንዛሬ ዋጋ ነው እንጂ ቀደም በነበረው አይደለም። ቀደም ከጥቁር ገበያም ቢገዙ ከቀይ ገበያም ቢገዙ የቀረጥ የሚከፍሉት በህጋዊ ገበያው በ50 ምናምን ብር ነበር። አሁን ያችን ግን ካፍ ሲያረግባቸው ወደ 100 ምናምን በታስቦ ስለሆነ ቀረጥ የሚጣልባቸው በዚህ አቆሃያ ብቻ በዚህ ጫጣጫ ብቻ ተጎጂ ይሆናሉ በእስካሁን በነበረው ሴናሪዮ ማለት ነው።
የውጭ ምንዛሬ ተመን በገበያ ስርዓት እንዲመራ ከተወሰነ አንድ ወር በኋላ የባንኮች የምንዛሬ ተመን አሁንም ከፍ እንዳለ ሲሆን የኢትዮጵያ ንግድ ባንክ ዛሬ ነሐሴ 21 ቀን 2016 ዓ.ም ምርት ባወጣው የምንዛሬ ተመን አንድ የአሜሪካ ዶላር በ104 ብር ከ60 ገዝቶ በ116 ብር እየሸጠ ይገኛል። ባለሀብቱ ቢጃይ ኒራሽናይከር ለአምራች ኢንዱስትሪ የሚያስፈልገው ምንዛሬን በተሻለ ሁኔታ ማግኘት የሚቻለው ባንኮች በቂ የውጭ ምንዛሬ ክምችት ሲኖራቸው መሆኑን አንስተው ዘላቂነቱ ላይ ስጋታቸውን ይገልጻሉ።
ይሄ ነገር በዚሁ ሊቀጥል ይችላል ወይ? ምክንያቱም በምናወጣው ልክ በሚሰጠን ልክ የሚገባ ደግሞ ያስፈልጋል። በእውኑስ እየገባ ነው ወይ የሚለው ምናልባት እሱ እኛ ባናየውም ምናልባት ሌላ ሰው ሊያየው ይችላል። አንድ እሱ ነው። ሌላው ሰላም ነው። ተንቀሳቅሰህ ስትሰራፕ ፕሮዳክቲቭ ወይንም ምርታማ ትሆናለህ። ምርታማነትህ የሚጨምረው የግድ ይሄ ስለሆነ ብቻ ሳይሆን ሰላሙ ስለሚኖር ነው። ሰላሙ በደንብ የሚኖር ከሆነ አብዛኛው ሰው ምርታማ ይሆናል። እንቅስቃሴ ይጨምራል። ምርት ይጨምራል። ኤክስፖርት የምናደርገው ሊጨምር ይችላል። ወደ ውጭ የምንልከው ሊጨምር ይችላል። እኛም ደግሞ ልንቃቃ እንችላለን። እና ይሄ አንዱ ስጋት ነው። ሰላም ካለ ይሄኛው ምናልባት ማርኬቱ ወይ ገበያው እንዲወስነው የተደረገው የውጭ ምንዛሬ ስትራቴጂ ቀጣይነት ሊኖረው ይችላል።
የአሜሪካ ድምጽ የፖሊሲ ለውጡን ተከትሎ ዘርፉን በተመለከተ የኢንዱስትሪ ሚኒስቴር እየሰራቸው ባሉ ስራዎች ዙሪያ የተቋሙን ኃላፊዎች ለማናገር ጥረት ቢያደርግም ሊሳካ ባለመቻሉ ማካተት ሳይችል ቀርቷል። ይሁንና በይፋዊ የተቋሙ የማህበራዊ ትስስር ገጹ ሚኒስትሩን አቶ መላኩ አለበለን ጠቅሶ በወጣው ዘገባ የአምራች ኢንዱስትሪው የገበያ ድርሻ በአሁኑ ወቅት 39% መድረሱን ገልጸው ተቋማቸው ከውጭ የሚገቡ ምርቶችን መተካት ላይ ትኩረት ሰጥቶ እየሰራ መሆኑን ተናግረዋል። በዘንድሮ ዓመትም 2.8 ቢሊዮን ዶላር የሚያወጡ ከውጭ የሚገቡ ምርቶችን በሀገር ውስጥ መተካት መቻሉን ገልጸዋል። የሀገር ውስጥ ምርቶችን ማበረታታት ለኢኮኖሚ አስፈላጊ መሆኑን የሚናገሩት ዶክተር አረጋሽ መቴ በበኩላቸው ይህ ግን ብዙ ጊዜ ፍላጎቱና አቅርቦቱ ባለመጣጣሙ ምክንያት ስኬታማ ሲሆን አይታይም ይላሉ።
ዋጋው በእጅጉ እየተወደደ የሚሄድ ከሆነ ከውጭ የሚመጣው ምርት ሳትወድ በግድም እየቀነስከው ትሄዳለህ። ኮንሰምፕሽንን ራዘር በሀገር ውስጥ ምርቶች ላይ ፎከስ እንድታደርግ ያደርግሃል። ግን ችግሩ ምንድን ነው? አሁን ያለው ፖፕሌሽኑ ዲማንዱና ሀገር ውስጥ የሚመረተው ሸቀጥ አብዛኞቹ ከፍላጎት አንጻር ሲታዩ ብዙም ፍላጎትን የሚያሟሉ አይደለም። አቅርቦቱ እንደ ፍላጎቱ ያህል አይደለም አብዛኞቹ ኢንዱስትሪ ምርቶች ላይ እንጂ አቅርቦቱ የሚኖር ከሆነ ፍላጎት ከፍተኛ የሆነ ህዝብ ነው ያለው። 130 ሚሊዮን ህዝብ ያላት ሀገር ከፍተኛ ዲማንድ አላቸው ከሚባሉ ኢኮኖሚዎች አንዱ ነው እና ከውጭ የሚመጡ ሰክሰስፉሊ ዋጋቸው እየጨመረ የሚሄድ ከሆነ የሀገር ውስጥ ሸቀጦች ፍላጎት ይጨምራል። ከዛ ውጭ ደግሞ ዋጋው አሁንም በምንዛሬው መውረድ ምክንያት ከውጭም ያሉ የእኛን ሸቀጦች ተጠቃሚዎች ፍላጎታቸው ከፍ እንዲል ያደርጋል። ምክንያቱም በርካሽ ነው የሚያገኙአቸው እኛ ሸቀጦች። ስለዚህ የሀገር ውስጥ ፍላጎቱም ከፍተኛ ነው፣ እሱም ለማሟላት ይሄዳል። የውጭ ምርቶችም ከፍ ስለሚዋጋቸው ሰው ከውጭ ይልቅ ወደ ሀገር ውስጥ ሊዞር ይችላል። የውጭ ተጠቃሚዎችም እንደዚሁ ምን ሊሆኑ ይችላሉ? ከራሳቸው ምርት ይብን ረከስ ያለ ምርት ሊያገኙ ይችላሉ እኛ ሀገር ላይ ማለት ነው።
መንግስት ምንዛሬን በተመለከተ ያደረገውን የፖሊሲ ለውጥ ተከትሎ የአምራች ኢንዱስትሪ በኢኮኖሚ ላይ ያለው ድርሻ እንዲያድግ አሰራሮችን ቀልጣፋ ማድረግና ሀገራዊ ሰላም ማሻሻል ላይ ትኩረት ተደርጎ ሊሰራ እንደሚገባ የምጣኔ ሀብት ባለሙያው ዶክተር አረጋ ይመክራሉ።
አንድ ኢንቨስትመንት፣ አንድ ኢኮኖሚ፣ አንድ ማኑፋክቸሪንግ በትክክል ይሰራ ዘንድ መሰረተ ልማቶቹ የተሟሉለት መሆን አለባቸው። መሰረተ ልማቶች ሲባሉ ፊስካል መሰረተ ልማት የምንለው አለ፣ ደግሞ የማይዳሰሰው አስተዳደራዊ መሰረተ ልማት የሚባል ነገር አለ። እነዚህ በኢትዮጵያ ከጊዜ ወደ ጊዜ እየተሻሻሉ ሳይሆን እየደከሙ ወይም እያነሱ አይነት ነገር እየሆናቸው መሰረተ ልማት የሚዳሰስ መሰረተ ልማት የምንላቸው እነ መንገድ፣ እነ ውሃ መብራት አይነት ነገሮች ያለ መቆራረጥ ለተጠቃሚው ለአምራቾቻችን መድረስ መቻል አለባቸው። የማይዳሰሰው መሰረተ ልማት የምንለው አስተዳደራዊ ነገሮች፣ የሙስናው በተለይ ደግሞ አሁን ላይ ባለፉት 2-3 ዓመታት እየታየ ያለው የሸቀጦችንም የምርቶችንም እንደ ልብ እንቅስቃሴ ገደበጁ እየወሰነ ያለው የአገሪቱ የሰላም ሁኔታ በጣም በጣም ወሳኝ ነገር ነው። ማንም አሁን ምንድነው የሚደረገው ቱሪዝም ለማስፋፋት ስራዎች ተሰሩ ይባላል፣ የውጭ ባለሀብቶችን ለመሳብ ነው እንዲያደረግ ነው ይባላል። የውጭ ባለሀብትም ቱሪስትም ምንም ወደ አገሪቱ ሊመጣ የሚችለው የአገሪቱ ገጽታዋ የተስተካከለ ሲሆን ነው። አሁን ባለው ሁኔታ እንኳን ከውጭ ሰው ሊመጣ ይቅርና ወይ እንኳን ከውጭ ባለሀብቶች ሊመጡ ይቅርና የሀገር ውስጥ ባለሀብቶችም እንዴት አልባባቸው ማውጣት እንዳለባቸው ነው የሚያስቡት። እና አሁን ያለው መሰረተ ልማት የሚዳሰሰው የማይዳሰሰው መሰረተ ልማት በተስተካከለ መልኩ ለአምራቾቻችን መድረስ መቻል አለበት። ያን ጊዜ ነው ኢንዱስትሪዎቻችን ቢያንስ ከጊዜ ወደ ጊዜ እንኳን እየተሻሻለ ሊሄድ የሚችል የምርት ሂደት ይኖራቸው የሚችለው። ይሄ ከመንግስት የሚጠበቀው።
በአምራች ኢንዱስትሪ ዘርፍ ላይ የተሰማሩ የሀገር ውስጥ ባለሀብቶችም የኢትዮጵያ ኢኮኖሚ ለውጭ ባለሀብቶች ክፍት እየተደረገ መሆኑን በመረዳት ዓለም አቀፍ ተወዳዳሪነታቸውን ማሳደግ ላይ ትኩረት አድርገው ሊሰሩ እንደሚገባም ባለሙያው መክረዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
አስማማውን አመሰግናለሁ። ቀጣዩ ዝግጅታችን ኢትዮጵያውያን በአሜሪካ ነው። በዩናይትድ ስቴትስ የቴክሳስ ክፍለ ግዛት ዳላስ ከተማ የኢትዮጵያውያን ማህበረሰብ ማዕከል ለማህበረሰቡ የነጻ ሕክምና አገልግሎት የሚሰጥ ክሊኒክ እያቋቋመ መሆኑን፣ ለዚህም ከግዛቱ የሕክምና አገልግሎት ተቆጣጣሪ ቦርድና ለህብረተሰቡ አገልግሎት ፈቃድ የሚሰጠው የግዛቲቱ አስተዳደር ጽህፈት ቤት ይሁንታን ማግኘቱን አስታውቋል። በመጪው ቅዳሜ በዳላስ 40ኛ ዓመቱን የሚያከብሩ ማዕከል ጤናን ጨምሮ የተለያዩ አገልግሎቶችን ሲሰጥ መቆየቱን የማዕከሉ ፕሬዚደንት ወይዘሮ አዲስ ጥበቡና የአገልግሎቶቹ ተጠቃሚዎች መሆናቸውን ለአሜሪካ ድምፅ የተናገሩ ትውልደ ኢትዮጵያውያን ተናግረዋል። ደረጀ ደስታ አጭር ዘገባ አለው።
በዳላስ የኢትዮጵያውያን የህብረተሰብ ማዕከሉ ፕሬዚደንት ወይዘሮ አዲስ ጥበቡ ለአሜሪካ ድምፅ እንደተናገሩት ማዕከሉ በቅርቡ የጤና መድህን ሽፋን ለሌላቸው ወይም ያላቸው ሽፋን አነስተኛ ለሆኑ የማህበረሰብ አባላት የነጻ የሕክምና አገልግሎት መስጠት ይጀምራል። ይህን አገልግሎት ለመስጠት የሚያስችለውንም ፈቃድ አግኝቷል።
ስለ ነጻ ሕክምና እንግዲህ ያው ቴክሳስ ሜዲካል ቦርድም ሆነ የቴክሳስ ስቴት ሴክሬታሪ ኦፍ ስቴት ሁለቱም አፕሩቭ አድርገውልናል የነጻ ክሊኒክ እንድናቋቋም።
ወይዘሮ አዲስ ክሊኒኩ እንዲቋቋም የህብረተሰቡ አባላትና በተለይም የሕክምና ባለሙያዎች ትልቅ አስተዋጽኦ ማድረጋቸውን ገልጸዋል።
የዳላስ ህብረተሰብ ከኛ ጋር በጣም አብሮ ቆሟል። ራይት ናው 47 ደርሰናል። 47 ቮለንቲር ዶክተሮች፣ ነርሶች፣ ነርስስ አሲስታንትስ በሙሉ ቮለንቲር አድርገዋል ከኛ ጋር ለመስራት። በጣም ትልልቅ ቦታ የሚሰሩ ሰዎች፣ የታወቁ ሆስፒታል ውስጥ ኦፕሬሽንስ ማኔጀርስ፣ ኦፕሬሽንስ ዲሬክተርስ የሆኑ ሰዎች ናቸው የሚያግዙን። በቅድመ ሁኔታው ስናስተካክል፣ በህግም የተጠየቅነውን ስናሟላ 3 ዶክተሮች ክሊኒሽንስ ናቸው። የራሳቸው ክሊኒክ ያላቸው አበሾች፣ ክሊኒክ ውስጥ የሚሰሩ አበሾች ተባብረውን እነሱ 3ቱ ዋና ሜዲካል ዲሬክተሮች ልጆቹ እንደሚሆኑ አስፈርመን እሺ ብለው ተፈርሞ ነው በህግ የወጣው።
በቴክሳስ የዳላስ ህብረተሰብ ማዕከል አገልግሎቱን ወደ ተሟላ የጤና ክሊኒክ ከማሳደጉ በፊት የባለሙያዎች የጤና ምክርና አመታዊ ነጻ የጤና ምርመራ አገልግሎት ሲሰጥ እንደነበር በዳላስ ነዋሪ የሆኑት አቶ ታምነ በየነ ይናገራሉ።
ይሄ በኮሚኒቲያችን ታሪክ በጣም ትልቁ ምርታ ነው ብለን መውሰድ እንችላለን። ግን ወደዚህ ከመድረሱ በፊት በራሱ ኮሚኒቲው በየአመቱ በኮሚኒቲያችን ውስጥ እንደዚህ የጤና መድን ዋስትና የተወሰኑ ክፍተቶች አሉ። ያንን ክፍተት ለመድፈን እየሰራ ከተለያዩ ግብረሰናይ ድርጅቶች ጋር በመሆን በየአመቱ ነጻ የዌልነስ የጤና ምርመራ ያደርጋል። በሴቶች ፕሪቬኒቭ የሚባሉ እንደዚህ በየአመቱ የሚደረጉ የጤና ምርመራዎችን በነጻ ሲሰጥ ነበረ። ያንን ነው እንግዲህ ወደ ከፍ ወዳለ ደረጃ በማሳደግ የተለያዩ ቮለንቲርስ ተካተቱበት ለኢትዮጵያውያን አገልግሎት የሚሰጥ የጤና ክሊኒክ ይጀምራል። በቅርቡ ሁሉም ነገር ተጠናቋል። አይ ቲንክ በሚቀጥለው አናውንስ ይደረጋል። አሁን በሚቀጥለው ሳምንት ነው ድርጅት ላይ። ይሄ በኮሚኒቲው ታሪክ በጣም ትልቁ ስኬት ነው ብለን መውሰድ እንችላለን።
በዳላስ ከተማ ከ20 በላይ አመታት መኖራቸውን የነገሩን ወይዘሮ አልማዝ መኮንን የህብረተሰብ ማዕከሉ የሚሰጣቸው አገልግሎቶች ተጠቃሚ መሆናቸውን ይመሰክራሉ።
ኢትዮጵያ ኮሚኒቲ በጣም ጥሩ ስራ እየሰራ ነው። እድል የሌላቸውንም አንዳንድ ነገር በመርዳት ስራ አንዳንድ ቦታ በመፈለግ እንደዚሁም ደግሞ የቤት ኪራይ ቅናሽ በዛ ተጠቃሚ ከሆኑት አንዷም እኔ ነኝ። ሎዊንካብ ነው የምኖረው። በኮሚኒቲው በኩል ያገኘሁት የነጻ ሕክምናም አሁን ክሊኒኮች እየከፈቱ ነው። ትልቅ ክሊኒኮችን
የህብረተሰብ ማዕከሉ ፕሬዚደንት ወይዘሮ አዲስ ክሊኒኩ ወደ $200,000 የሚያስወጣ መሆኑን ገልጸው በአውሮፓውያኑ አዲስ አመት አካባቢ እንደሚከፈት ተናግረዋል። በዳላስ ለህብረተሰቡ ዘርፈ ብዙ አገልግሎቶችን ሲሰጥ ቆይቷል ያሉት ማዕከል እንደ አውሮፓ አቆጣጠር በመጪው ቅዳሜ ነሐሴ 31 የተመሰረተበትን 40ኛው አመት እና ላለፉት አመታት ሲያከብረው የኖረውን የኢትዮጵያውያን ቀን ለ25ኛ ጊዜ በተለያዩ ዝግጅቶች እንደሚያከብረው አስረድተዋል። የዝግጅቱንም አላማ ሲያስረዱ
የምናደርገው 3 ነገሮች ነው። አንዱ ህብረተሰባችን መገናኘት እንዲችል መጥቶ አብሮ ማሳለፍ ይችላል። ሁለተኛ ባህላችንና ካልቸራችንን ልጆቻችን እንዲያውቁ እንዲማሩ አብሮ መብላት መጠጣት እንዲለምዱ ነው። ከሱ ጋር ደግሞ የውጪ ህብረተሰብ የኛን ካልቸር መጥቶ እንዲያይ ኤክስፒሪየንስ እንዲያደርግ ነው። ሶስተኛው ኦብጀክቲቭ ቢዝነሶቻችን ወደ 40 ቬንደሮች አሉ። ቢዝነሶቻችን መጥተው ራሳቸውን አስተዋውቀው ሸቀጦቻቸውን እንዲሸጡ ሰው እንዲያውቃቸው ማድረግ ነው። ልጆች በባህላዊ ጭፈራ ሰልጥነዋል። በየባህሉ ሁሉንም የሚያካትት ባህላዊ ነገሮች ላይ ሰልጥነዋል። እሱን ያሳያሉ። ቲያትር የተሰሩ አሉ። ቲያትሮች ይታያሉ። እንደዚሁም ደግሞ የሚያነቃቁ ዝግጅቶች በጨፋሪዎች ኢትዮጵያዊነት የሚባለው የዳንስ ግሩፕ ይመጣል። እሱ ሌላ የስኮለርሺፕ ሽልማት አለ። የበጎ ሰው ሽልማት አለ። እንዲሁም ደግሞ የውጪዎች ሰዎች መጥተው እኛን እንዴት ኮሚኒቲው ስትሮንግ እንደሆነ እንዴት ኮሚኒቲው አቅም እንዳለው እንዲያዩ የተጠሩ የከተማው ትልልቅ ባለስልጣኖች አሉ።
በዳላስ የሚገኘው ትውልደ ኢትዮጵያ ቁጥር በውል ባይታወቅም እስከ 80,000 እንደሚደርስ መገመቱን ወይዘሮ አዲስ ተናግረዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
ደረጀ ደስታን ለቀደመው ዘገባ አመሰግናለሁ። ዝግጅታችንን ከማጠናቀቃችን በፊት አበይት የዕለቱን ዜናዎች እናስታውሳችኋለን። ለሶስት ቀናት ጉብኝት ባለፈው ሰኞ ነሐሴ 2016 መቀሌ የገቡት በኢትዮጵያ የዩናይትድ ስቴትስ አምባሳደር ኤርቪን ማሲንጋ ዛሬ ከትግራይ ክልላዊ ጊዜ አስተዳደራዊ ፕሬዚደንት ጌታቸው ረዳና ከህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጋር በተናጠል መወያየታቸው ተሰምቷል። የአፍሪካ የበሽታ መከላከልና ቁጥጥር ማዕከል ባለፈው ሳምንት በአህጉሪቱ ወደ 4,000 የሚጠጉ ለኤምፖክስ የተጋለጡ አዳዲስ ሰዎች መመዝገባቸውንና ወረርሽኙ በከፍተኛ ሁኔታ መጨመሩንም አስታውቋል። እስራኤል በዌስት ባንክ ባደረገችው ጥቃት ቢያንስ 9 ፍልስጤማውያን መግደሏን የአካባቢው የጤና ባለስልጣናት ዛሬ ረቡዕ ገልጸዋል። ፍልስጤማውያኑ የተገደሉት ዋነኛው ጥቃትና ግጭት በተካሄደባቸው እስራኤል በያዘቻቸው የተለያዩ የጀኒንና ቱባስ አካባቢዎች እንደሆነም ተሰምቷል። የዩናይትድ ስቴትስ ብሔራዊ ደህንነት አማካሪ ጄክ ስሊቨን በህዳር ወር ከሚካሄደው የአሜሪካ ፕሬዚደንታዊ ምርጫ በፊት በሁለቱ ሀገራት መካከል ያለውን አለመግባባት ለመቀነስ ትናንት ማክሰኞ ከቻይና ውጭ ጉዳይ ሚኒስትር ዋንግ ዩ ጋር በቤጂንግ ተገናኝተው መወያየታቸው ተሰምተዋል። ጉብኝቱ ፕሬዚደንት ባይደን በጥር ወር ስልጣን ከመልቀቃቸው በፊት በፕሬዚደንት ጆ ባይደን እና በቻይናው ፕሬዚደንት ሺ ጂንፒንግ መካከል ለሚደረገው የመጨረሻ የመሪዎች ጉባኤ መንገድ ለመክፈት ያለም ነው ተብሏል። እስካሁን ድረስ አብራችሁን ስለነቆያችሁ አብራችሁን ስለነበራችሁ በእጅጉና መሰግናለን። የአሜሪካ ድምጽ ከመደበኞቹ የራዲዮና የቴሌቪዥን መገናኛዎቹ በተጨማሪ በኦፊሳላዊ ገጾቻችን ላይ በፌስቡክ፣ በትዊተር እንዲሁም በዌብሳይታችን ላይ የየቀድ መረጃዎችና ዘገባዎችን ስለምናዳርስ በዚያ የሄዳችሁ እንድትጎበኙና አስተያየታችሁንም እንድትሰጡ እንጋብዛለን። ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። በቅንብሩ አብራኝ ቆየችው ደግሞ ብርሃን ኃይሉ ናት። ዋና አዘጋጃችን ደግሞ ዛሬ እንድታየናት። መልካም ምሽት ይሁንላችሁ። ደህና እደሩ። Thank you.